ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 29 2016 ዓ.ም ዝግጅታችን ጀመረ። በጎንደር ግጭት ሰዎች መሞታቸውን ነዋሪዎች ገለጹ።
ጠንከር ያለ ተኩስ ልውውጥ ነበር። ከባድ መሳሪያ ከሁለት አቅጣጫ ነበር የሚተኮሰው። እስከ ትናንት እስከ ማታ ነበር፣ እስከ ሁለት ሰዓት ዛሬ ጠዋት ለምሳሌ ነበር። አሁን ህጻናት ሙተዋል። በጣም ብዙ የቆሰለ ሰው እንዳለ የነገሩ ሆስፒታል ላይ እና ጥሩ አልነበረም። በዓሉ ብዙ ሰው ተደናግጧል። ያው በዓል በዓል አይመስልም።
የሰማችኋቸው ስማቸው እንዳይገለጽ የጠየቁ የአካባቢው ነዋሪ ናቸው። በዚህ ዙሪያ የያዝነው ዘገባ በአብይ ርዕሳችን ይቀርባል። ከቁልቢ መልስ ታግተው የቆዩ 11 ሰዎችም ተለቀዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የምቆየው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። እንግዱ ወልዴ ለዜናው እዚሁ አጠገቤ ይገኛል። የምሽቱ የፕሮግራሙ ዋና አዘጋጅ ቆንጂት ታየናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ።
በድጋሚ እንደምናመሻችሁ። የሶማሊያው ፕሬዚደንት አስመራ መግባታቸው ሲታወቅ የሶማሌላንዱ የመከላከያ ሚኒስትር የኢትዮጵያውን ስምምነት በመቃወም ስልጣናቸውን ለቀዋል። እስራኤል አንድ የሂዝቦላን አዛዥ ገደለች፣ እንዲሁም አሜሪካ ከ50 ዓመታት በኋላ መንኮራኩር ወደ ጨረቃ አመጠቀች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ ለሁለት ቀናት ጉብኝት ዛሬ እኩለ ቀን አስመራ ገብተዋል። ፕሬዚደንቱና ልዑካቸው አስመራ አውሮፕላን ጣቢያ ሲደርሱ ፕሬዚደንት ኢሳያስ አፈወርቂ አቀባበል አድርገውላቸዋል። ሁለቱ ፕሬዚደንቶች የሁለቱን አገራት ግንኙነት በሚያጠናክሩበት እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮችን በተመለከተ እንደሚወያዩ የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ማኅበራዊ መድረክ ላይ ባሰፈሩት መልእክት አስታውቀዋል። ኢትዮጵያና ሶማሊላንድ ባለፈው ሳምንት የወደብና የባህር ኃይል ሰፈር ለመመስረት የመግባቢያ ሰነድ መፈረማቸውን ተከትሎ የሶማሊያው ፕሬዚደንት ሐሰን ሼክ መሐመድ በትናንትናው ዕለት ስምምነቱን ውድቅ የሚያደርግ ያሉትን ሕግ ፈርመዋል። የመግባቢያ ስምምነቱ ኢትዮጵያ ቀይ ባህር ላይ በር እንዲኖራትና በበርበራ ወደብ ላይም ለንግድና ለባህር ኃይል እንቅስቃሴ የሚውል 20 ኪሎ ሜትር የሚሆን ቦታ ለ50 ዓመታት በሊዝ እንደምታገኝ ተመልክቷል። ከ30 ዓመታት በላይ በራስ ገዝነት የቆየችውን ሶማሌላንድ ሶማሊያ እንደ ግዛቷ የምትቆጥራት ሲሆን ዓለም አቀፍ እውቅና የላትም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አገራቸው የቀይ ባህር በር እንደሚያስፈልጋት መግለጻቸውንና ከሶማሌላንድ ጋርም የመግባቢያ ስምምነት መፈረማቸውን ተከትሎ በአካባቢው ውጥረት እንደሰፈነና አዲስ ግጭትም እንዳያስከትል ስጋት መፍጠሩ በመዘገብ ላይ ነው። ይህ በእንዲህ እንዳለ የሶማሌላንዱ የመከላከያ ሚኒስትር አብደልቃኒ መሐመድ አትዬ አገራቸው ከኢትዮጵያ ጋር የወደብና የባህር ኃይል ሰፈር ለመመስረት የመግባቢያ ሰነድ መፈረሟን በመቃወም ስልጣናቸውን መልቀቃቸውን አስታውቀዋል። የመከላከያ ሚኒስትሩ ትናንት ከፕሬዚደንት ሙሴ ቢሂ አብዲ ጋር የተገናኝተው መነጋገራቸውንና በስምምነቱ ላይ የተለያየ ሐሳብ እንዳላቸው አስታውቀዋል። ስልጣን የለቀቁበት ምክንያትም አገሪቱ ከኢትዮጵያ ጋር ከፈረመችው የመግባቢያ ሰነድ ጋር በቀጥታ እንደሚገናኝ የመከላከያ ሚኒስትሩ ለአገር ውስጥ ቴሌቪዥን ጣቢያ ገልጸዋል። ስምምነቱን እቃወማለሁ፣ አልቀበለውም ሲሉ ተደምጠዋል የመከላከያ ሚኒስትሩ። በሊቢያ የሚገኘው ትልቁ የነዳጅ አምራች ኩባንያ በተቃዋሚ ሰልፈኞች በተደረገበት ጫና ምክንያት ለመዝጋት መገደዱን አስታውቋል። በአገሪቱ የተከሰተውን የነዳጅ እጥረት ተከትሎ ኡባሪ በተሰኘችው በረሃማ ከተማ ያሉ ነዋሪዎች በሸራር በሚገኘው የነዳጅ ማምረቻ መስክ እንዲዘጋ ማስገደዳቸውን የአገር ውስጥ መገናኛ ብዙሃንን ጠቅሶ የአሶሴትድ ፕሬስ ዘገባ አመልክቷል። በመንግስት የሚተዳደረው ብሔራዊ የነዳጅ ኮርፖሬሽን በተደረገበት ጫና ምክንያት የኮንትራክት ግዴታውን መወጣት እንዳልቻለ አስታውቋል። በመሆኑም በሜዲትራኒያን ባህር ዳርቻ ወደምትገኘው ዛዋይ ማጣሪያ ጣቢያ ሊከነበረውን ድፍድፍ ነዳጅ ለማቆም መገደዱን ገልጿል። ከተቃዋሚ ሰልፈኞቹ ጋር ድርድር በመደረግ ላይ መሆኑን ኮርፖሬሽኑ አስታውቋል። ሊቢያ በቀን ከ1.2 ሚሊዮን በርሜል በላይ ነዳጅ የምታመርት ሲሆን ሸራር የሚገኘው የነዳጅ መስክ የአገሪቱ ትልቁ ማምረቻ 300 ሺህ በርሜል የማምረት አቅም አለው። በሰሜን አትላንቲክ ጦር ካልኪዳን ድርጅት ኔቶ የተደገፈ አመጽ የአገሪቱን የረጅም ጊዜ መሪ ሙአመር ጋዳፊን ከስልጣን ካስወገደ ወዲህ በምስራቅ እና ምዕራብ የሚገኙ ተቀናቃኝ ኃይሎች አገሪቱን ለሁለት ከፍለው በማስተዳደር ላይ ናቸው። የተቀናቃኝ ወገኖችና የውጭ ኃይሎችም በአፍሪካ ትልቅ እንደሆነ የሚነገርለትን የነዳጅ ሀብቷን ለመቆጣጠር ፍጥጫ ላይ ናቸው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። አንድ ቁልፍ የተባሉ የሄዝቦላ አዛዥ በእስራኤል የአየር ጥቃት ዛሬ ደቡብ ሊባኖስ ውስጥ መገደላቸው ታውቋል። ዊሳም አልታዊል የተባሉት አዛዥ የተገደሉት በመኪናቸው ውስጥ ሆነው ከእስራኤል ጋር በሚዋሰኑ አካባቢ ሲንቀሳቀሱ እንደነበር የሊባኖስ የጸጥታ ባለሥልጣን አስታውቀዋል። እስራኤል ዛሬ ሰኞ በሄዝቦላ ኢላማዎች ላይ ጥቃት መፈጸሟን ብታስታውቅም ስለ አዛዡ ግድያ ግን ያለችው የለም። ዊሳም አልታዊል ከእስራኤልና ሐማስ ጦርነት ወዲህ የተገደሉ ከፍተኛ የሄዝቦላ አዛዥ መሆናቸው ታውቋል። በሊባኖስና እስራኤል ድንበር አካባቢ በተፈጸሙ ጥቃቶች 135 የሚሆኑ የሄዝቦላ ተዋጊዎችን ጨምሮ 180 ሰዎች ሲገደሉ 3 ጋዜጠኞችና ሌሎች 17 ሲቪሎችም ሕይወታቸውን አጥተዋል። እስራኤል ዛሬ ሰኞ በማዕከላዊና ደቡብ ጋዛ አዲስ ጥቃት እንደፈጸመች አስታውቃለች። የአገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት እሁድ ለካቢኔያቸው ባደረጉት ንግግር ጥቃቱ ተጠናክሮ እንደሚቀጥል አስታውቀዋል። ባለፈው ሳምንት በበረራ ላይ ሳለ ተገንጥሎ የወደቀው የአላስካ አየር መንገድ ቦይንግ አውሮፕላን በር በፖርትላንድ ኦሪገን አንድ ግቢ ውስጥ መገኘቱን የአሜሪካው ብሔራዊ የመጓጓዣ ደህንነት ቦርድ አስታውቋል። የአላስካ አየር መንገድ ንብረት የሆነው ቦይንግ 737 ማክስ 9 አውሮፕላን ባለፈው አርብ ከፖርትላንድ አየር ማረፊያ ተነስቶ በበረራ ላይ ሳለ በሰዎች መሳፈሪያ አካሉ ላይ የነበረ በር ተገንጥሎ ወድቋል። አብራሪዎች ወዲያውኑ አውሮፕላኑን መልሰው አሳርፈዋል። 177 መንገዶች እና 6 የበረራ ቡድኑ አባላት ካለምንም ጉዳት ሊያርፉ መቻላቸውም ታውቋል። የደህንነት ቦርዱ በተመሳሳይ መልክ የተሰሩ 171 ቦይንግ 737 ማክስ 9 አውሮፕላኖች እንዳይበሩ ጊዜያዊ እገዳ ጥሏል። የአላስካ አየር መንገድም 170 የሚሆኑ በረራዎችን ሲሰርዝ 25,000 የሚሆኑ መንገደኞች ተስተጓጉለዋል። ተገንጥሎ የወደቀው በር በአንድ መኖሪያ አጥር ግቢ ውስጥ መገኘቱንና የአደጋውን ምክንያት ለማወቅ የሚደረገውን ምርመራ እንደሚረዳ ቦርዱ አስታውቋል። ክስተቱ ማክስ 7 እና ማክስ 10 ለተሰኙ አውሮፕላኖቹ የብቃት ማረጋገጫ ለማግኘት ጥረት የሚያደርገውን የቦይንግ ኩባንያ ተጨማሪ ምርመራ ውስጥ እንዲገባ አድርጎታል። ከአራት ዓመታት በፊት በኢትዮጵያ አየር መንገድና በኢንዶኔዥያው ላየን አየር መንገድ ንብረትነት የሚንቀሳቀሱ 2 ቦይንግ 737 ማክስ 8 አውሮፕላኖች ተከስክሰው 346 ሰዎች ሕይወታቸውን ማጣታቸው ይታወሳል። በመጨረሻም አሜሪካ ከ50 ዓመታት በኋላ መንኮራኩር ወደ ጨረቃ ዛሬ ሰኞ አምጥቃለች። ዛሬ የመጠቀችውና ቨልካን ሴንተር የተሰኘችው መንኮራኩር ዩናይትድ ሎንች አላያንስ በተሰኘ የግል ኩባንያ ተገነባች ሲሆን በፈረንጆቹ አቆጣጠር የካቲት 23 ቀን ጨረቃ ላይ እንደምታረፍ ይጠበቃል። እስካሁን ጨረቃ ላይ መንኮራኩር ያሳረፉ አገራት የተወሰኑ ሲሆኑ በቅድሚያ በወቅቱ አጠራሯ ሶቪየት ኅብረት እንደ አውሮፓውያን አቆጣጠር በ1966 ቀጥሎም አሜሪካ ሲሆኑ አሜሪካ አሁንም ጨረቃ ላይ ሰው ያሳረፈች ብቸኛ አገር ነች። ቻይና ባለፉት 10 ዓመታት 3 ጊዜ መንኮራኩሩ ጨረቃ ላይ ስታሳርፍ፣ ህንድ ባለፈው ዓመት በሁለተኛ ሙከራዋ አሳክታለች። ዛሬ የመጠቀችው የአሜሪካ መንኮራኩር ሰው አልባ ስትሆን አገሪቱ የህዋ ፕሮግራሞቿን በግል ኩባንያዎች እንዲካሄዱ በማድረግ ላይ ነች። አዲሷን መንኮራኩር ለማምጠቅ ብሔራዊ የህዋ ምርምር ተቋም ናሳ 100 ሚሊዮን ዶላር ማውጣቱ ታውቋል። አንድ ሌላ ኮንትራክት የተሰጠው ተቋም ኩባንያም በመጪው ወር ሌላ መንኮራኩር ወደ ጨረቃ እንደሚያመጥቅ ታውቋል። አርተሚስ የተሰኘው የናሳ ፕሮግራም በአስርተ ዓመቱ መጨረሻ ላይ የሰው ልጅን ወደ ጨረቃ ለመመለስና ቀጥሎም ኢላማውን ማርስ ለማድረግ በመስራት ላይ መሆኑ ታውቋል። ክብራትና ክብራን ለምሽቱ ያዘጋጀው ዜና በዚሁ ተፈጽሟል። ለቀሪፍ ክፍለ ጊዜ ወደ ስመኝሽ መራቸዋሉ።
እንግዲህ ወልዴን ለዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ታህሳስ 29 2016 ዓ.ም ምረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባዮ ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትቆዩ እጠይቃለሁ። አሁን ወደ አብይ ርዕስ ዘገባው እንለፍ። ሁለት የኢትዮጵያ ተቃዋሚ የፖለቲካ ፓርቲዎች በአዲስ አበባ ከተማ አስተዳደር እየተከናወነ ያለው የመንግስት ሰራተኞች ፈተናና የዳግም ምደባ ሂደት እንዳሳሰባቸው ገለጹ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባወጣው መግለጫ አስተዳደሩ ለከተማዋ ነዋሪዎች ግልጽ ማብራሪያ እንዲሰጥ ጠይቋል። እናት ፓርቲ ባወጣው መግለጫ ደግሞ የመንግስት ሰራተኞችን ፈተና በመቃወም ዳግም ምደባውን ጨምሮ እንቅስቀሳው እንዲቆም ጠይቋል። በጉዳዩ ዙሪያ ለአሜሪካ ድምጽ አስተያየት የሰጡ የአዲስ አበባ ዩኒቨርሲቲ ባለሙያ ደግሞ የሰራተኞች ፈተናም ይሁን ዳግም ምደባ የሀገሪቱን ሲቪል ሰርቪስ ህጎች መሰረት ያደረገ ሊሆን ይገባል ብለዋል። ለመንግስት ሰራተኞች ተሰጠ ስለተባለው ፈተናና እሱን ተከትሎ ስለሚደረገው የሰራተኞች ድልድል ከአዲስ አበባ ከተማ አስተዳደር ኃላፊዎች አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ገብረ ሚካኤል ገብረ መድህን ተጨማሪ አለው።
የአዲስ አበባ ከተማ የፓብሊክ ሰርቪስና የሰው ሀብት ልማት ቢሮ በማህበራዊ ሚዲያው እንዳብራራው በከተማ አስተዳደሩ ስር የሚገኙ የመንግስት ተቋማት ለህብረተሰቡ ጥራት ያለው አገልግሎት መስጠት እንዲችሉ ልዩ ልዩ የማሻሻያ ስራዎች ሲሰሩ ቆይተዋል። ከስራዎቹ አንዱም ሲቪል ሰርቪሱን ብቃት ባለው የሰው ኃይል ማሟላት እንደሆነ የገለጸው ቢሮው በዚህ መሰረት ታህሳስ 20 ቀን 2016 ዓ.ም ከ15000 በላይ የመንግስት ሰራተኞች የብቃት ምዘና ፈተና መውሰዳቸውን አውስተዋል። ይህንን እንቅስቀሳ በማስመልከት መግለጫ ያወጣው እናት ፓርቲ የሰራተኞቹን ፈተናና ሊደረግ የታሰበውን ምደባ ተቃውሟል። የፓርቲው ብሔራዊ ስራ አስፈጻሚ አባልና የህዝብ ግንኙነት ኃላፊ አቶ ዳዊት ብርሃኑ ፓርቲያቸው እንቅስቀሳውን በሁለት ምክንያቶች እንደሚቃወመው ተናግረዋል።
አንደኛ ፈተናው በራሱ የተዝረከረከ ጥራት ይጎደለው በአግባቡ የሰራተኛውን አቅምና ብቃት ሊፈትሽ የሚችል እንዳልሆነ የሚያመላክቱ በቂ መረጃዎችን አግኝተን ስለነበር ነው። ሌላኛው ፈተና ሲፈተን አንድ ሰው የሚለካው አቅምና ብቃት ሆኖ ሳለ ከፈተናው ጎን ለጎን ግን የሰራተኛውን ብሔር አስገዳጅ በሆነ መንገድ እንዲጠቅስ የሚገፉ ፎርሞች በየመንግስት መስሪያ ቤቶቹ ይዞሩ ነበረ። ይህ አስገዳጅ የብሔር ጠቃሽ ፎርም ደግሞ በይበልጥ ግቡ ሌላ እንደሆነ ፖለቲካዊ እይታ እንዳለው ጭምር የሚያስገነዝብ መሆኑ አሳስቦናል። ስንጠቀልለው አንደኛ ፈተናው በአስቸኳይ እንዲቆም፣ ሁለተኛ ደግሞ ብሔር እንዲጠቅስ የሚያስገድደው የአስገዳጅ ፎርም በአግባቡ በአስቸኳይ እንዲቆም፣ ሶስተኛ ደግሞ በአዲስ አበባ የመንግስት መስሪያ ቤት ውስጥ የሚሰሩ ሰራተኞች ይህንን ብሔር ጠቃሽ አስገዳጅ ፎርም በሰላማዊ መንገድ እንዲታገሉ፣ የፈተናውንም ሁኔታ ትክክል ስላልሆነ እንዲቃወሙ ጠይቀናል። በአስቸኳይ ሊቆም ይገባል ነው ያለው።
የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የብቃት መመዘኛ ያለውን ፈተና በአዲስ አበባ ዩኒቨርሲቲ እና በኮተቤ የትምህርት ዩኒቨርሲቲ መሰጠቱን አብራርተዋል። በፈተናው ውጤት መሰረትም የሰራተኞች ምደባ እንደሚደረግ ገልጿል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ጉዳዩን በማስመልከት ባወጣው መግለጫ በሂደቱ ስጋት እንዳደረበት አስታውቋል። ስለ መግለጫው ለአሜሪካ ድምጽ ያብራሩት የፓርቲው የሥራ አስፈጻሚ አባልና የድርጅት ጉዳይ ኃላፊ አቶ ዋሲሁን ተስፋዬ በሰራተኞች ምደባው ሂደት የብሔር መስፈርት ሊካተት ነው መባሉ ፓርቲያቸውን እንዳሳሰበው ተናግረዋል።
መስፈርቱ ላይ መመዘኛ ተብሎ የተቀመጠ አለ። ከዚህ ከብሔር ኮታ ጋር ተያይዞ የተቀመጠ 40% በብሔር ኮታ ምዘና ውስጥ ያልፋል ይላል። አንድ መስሪያ ቤት ውስጥ ከ40% በላይ ከአንድ ብሔር በላይ ከሆኑ ያ ሰው ወደ ሌላ እዛ ቦታ ላይ መመደብ አይችልም እንደ መስፈርት ያስቀመጠበት መንገድ ትክክል ነው ብለን አናምንም። ይሄ አጠቃላይ ሆደ ፕሮፌሽናሊዝምን ጭምር ችግር ውስጥ የሚከት ነው የሚል ጽኑ አቋም አለን እና እሱ ላይ ተጨማሪ ማብራሪያ ሊሰጥበት ይገባል። አሁን ምደባው ሲካሄድ ከእንደገና ይህን ነገር ኮንሲደር ሊያደርጉ ይገባል የሚል አቋም ነው ያለን።
ስለ ብቃት መመዘኛ ፈተናውና ሊደረግ ስለታሰበው ምደባ በተመለከተ ከከተማው አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ እንደዚሁም ከአዲስ አበባ ከተማ ኮሚኒኬሽን ቢሮ አስተያየት ለማግኘት ያደረግነው ጥረት አልተሳካም። በጉዳዩ ዙሪያ የከተማው አስተዳደር ኃላፊዎች በመንግስታዊው የብዙሃን መገናኛ አዲስ ሚዲያ ኔትወርክ ላይ ከዚህ ቀደም ባደረጉት ውይይት ግን በአመራርነት ቦታ ላይ የሚመደቡ የአንድ ብሔር አባላት ብዛት ከ40 በመቶ መብለጥ የለበትም የሚለው ውሳኔ የሁሉንም ብሔሮች ተሳትፎ ለማረጋገጥ እንደሆነ ተናግረዋል። ይኸው መስፈርት ዳይሬክተሮችንና ቡድን መሪዎችን ብቻ እንጂ የታችኛውን የሰራተኛ መደብ እንደማይመለከትም ኃላፊዎቹ አስታውቀዋል። ስለዚህ ጉዳይ ለአሜሪካ ድምፅ አስተያየት የሰጡ በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና የልማት አመራር መምህር ዶክተር ደፈረው ከበደ ለመንግስት ሰራተኞች የአቅም ምዘና ፈተና ሊሰጥ እንደሚችል ጠቁመው ይህ ግን በሀገሪቱ የሲቪል ሰርቪስ ህግ አማካኝነት ሊከናወን ይገባል ይላሉ።
ብዙ ጊዜ እንደሚደረገው ይገመገባል ሰራተኛው በየአመቱ ሊሆን ይችላል ግማሽ አመት ሊሆን ይችላል። ይህ አፈጻጸሙን ለማየት ማለት ነው። ችግሩ አሁን ከምጠበቀው በታች ከጠራ ለዛ ሰራተኛ ስልጠና ነው የምትሰጡ። ካላሻሻለ ዲሞሽን የሚል ኮንሰፕት አለ። ካለበት ደረጃ ማውረድ ማለት ነው። ማባረር የሚባለው ኮንሰፕት በመንግስት ቤት በሲቪል ሰርቪስ ቤት እንዲህ ቀላል አይሆንም። ስራ ላይ ያለው ሲቪል ሰርቫንት ሂደታቸው ግዴታቸውም የሚመጣ ፈተና መመሪያ አለ። እሱን ተከትሎ ነው ፈተና መፈተን ያለባቸው። ፈተናም መሰረት አድርጎ ደግሞ ማደግም ያለባቸው መውረድም አለባቸው። ኦልሬዲ ሄታ የሆነ ግልጽ የሆነ ሂደት አለ። በዛ ልክ ነው መሆን አለበት።
በቴሌቪዥን ውይይቱ ላይ የተሳተፉት የከተማ አስተዳደሩ ኃላፊዎች ሊደረግ በታሰበው የሰራተኞች ምደባ የሰራተኛው የትምህርት ዝግጅት፣ የስራ አፈጻጸምና የሥነ ምግባር ሁኔታ የመስፈርቱ አካል እንደሆኑ ጠቅሰው ፈተናውን ያላለፉ ሰራተኞችም የአቅም ግንባታ ስልጠና በመውሰድ በሚመጥናቸው ቦታ ላይ እንደሚመደቡ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በአማራ ክልል በጎንደር ከተማና አካባቢዋ ካለፈው ሳምንት መጨረሻ አንስቶ በፋኖ ታጣቂ ቡድንና በመንግስት የጸጥታ ኃይሎች መካከል በነበረ ግጭት ቁጥራቸው በውል ያልታወቀ ሲቪሎች ተገድለዋል ሲሉ የአካባቢው ነዋሪዎች ለአሜሪካ ድምፅ ተናግረዋል። በከተማዋ ዙሪያ አይባና ፈንቅጥ በተባሉ ቦታዎች፣ በከተማው ውስጥ ደግሞ በተለምዶ ደሳለኝ፣ ህዳሴና ሸዋዳቦ በሚባሉ አካባቢዎች ካለፈው አርብ ጀምሮ ከባድ የተኩስ ልውውጥ መካሄዱን ነዋሪዎቹ ገልጸዋል። የንግድ ተቋማትም እስከዛሬ ሰኞ አለመከፈታቸውን አመልክተዋል። የሰሞኑ ግጭት የተሰማው ጎንደር ከተማ ውስጥ በየዓመቱ ለሚከበረው የጥምቀት በዓል ዝግጅት መደረጉን የከተማዋና የክልሉ አስተዳደር እየገለጹ ባሉበት ወቅት ነው። በዓላቱን ለማክበር የሚያስችል ሰላም ተረጋግጧል ሲል የአማራ ክልል ፖሊስ መናገሩን የክልሉ የመገናኛ ብዙሃን ዘግበዋል። አስቴር ምስጋናው ዝርዝር አላት። አድማጮች፣ ለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። ዘገባው እንደደረሰን ድጋሚ እንመለስበታለን። እየተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው።
የጎንደር ከተማ ቀበሌ 18 አካባቢ ነዋሪ መሆናቸውን የነገሩንና በደህንነት ስጋት ምክንያት ማንነታቸውን እንዳንገልጽ የጠየቁ ሰው የመንግስት የጸጥታ ኃይሎችና የፋኖ ታጣቂዎች ካለፈው ሳምንት አርብ ጀምሮ እስከ ትላንት እሁድ ምሽት ድረስ በከተማይቱ ዙሪያ በሁለት አቅጣጫ ተኩስ መለዋወጣቸውን ጠቅሰዋል። በኋላም የተኩስ ልውውጡ ወደ ከተማይቱ ዘልቆ መግባቱንና ሲቪሎች መገደላቸውን ተናግረዋል።
ዳርዳሩ ነበር የአይምባ አይባ ማለት አባ ጊዮርጊስ
በለሳ እና ጎንደር ማል ሴንተር የሆነ ቦታ እና ፈንጠር ማለት ነው። ከዛ ቅዳሜ ወደ ከተማ መግባት ጀመሩ። ፋኖች የደሳ ላይ ህዳሴ እና ሸዋዳቡ እዛ ቤተሰብ መዛ ስላለኝ እስከ ሸዋዳቡ ፋኖ ገብቶ ነበር። ጠንከር ያለ ተኩስ ልውውጥ ነበሩ። ከባድ መሳሪያ ከሁለት አቅጣጫ ነበር የሚተኮሰው። ከዚህ ከዩኒቨርሲቲው ላይ ሆኖ እና ከአቦ ይሄ ሙስሊም ቀብራላል አዲስ ከዛ ሆኖ ከባድ መሳሪያ ብዙ 23 ተኩስ ከሌላ አቅጣጫ ባዘዞ ደግሞ በቀበሮ ሜዳ በዛም የተኩስ ልውውጥ ነበረ። እስከ ትናንት እስከ ማታ ነበረ እስከ ሁለት ሰዓት ዛሬ ጠዋት ለምሳሌ ነበር። አሁን ዛሬ ጠዋት በዛኛው አቅጣጫ ነው በትላሴ በብሉ ህጻናት ሙተዋል። በጣም ብዙ የቆሰለ ሰው እንዳለ የነገሩ ሆስፒታል ላይ ማለት እና ጥሩ አልነበረም በዓሉ ብዙ ሰው ተደናግጧል። ያው በዓል በዓል አይመስልም።
ሸዋ ዳቦ ተብሎ በሚጠራው አካባቢ እንደሚኖሩ የገለጹልንና በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁን ሌላ ነዋሪም በአካባቢው በነበረው የተኩስ ልውውጥ ጎረቤቶችን ጨምሮ ሌሎችም ሲቪሎች ተገለዋል ብለዋል።
እንግዲህ በመከላከያ ሰራዊትና በአካባቢው ፋኖ በሚባሉት መካከል ነው ጦርነቱ የተካሄደው። እኛ ሰፈር አካባቢ ነው። ጎረቤቶቻችን ስድስት ቤት በከባድ መሳሪያ ተመቷል። እኛ ሰፈር አካባቢ እንግዲህ የሰፈራችን ነው የምነግርሽ። ሌላው አካባቢ ሌላው ሰፈር ላይ በጣም በርካታ ጉዳቶች እንደደረሱ ሰምተናለኝ ስልክም ስለምንደዋወል። ይሄ ግን እኔ የምነግርሽ ግን በተጨባጭ በአይን ያየሁትን ነገር ነው። ሶስት ቤተሰቦች በአንድ ላይ ሞተዋል። እናትና ልጅ ያው እንግዲህ አይተርፉም፣ ከባድ ቁስለኛ ናቸው። እኛ ጀርባ ያሉት ደግሞ እናትና አባቱ ተጎድተዋል በከባዱ መሳሪያ፣ ልጃቸው ሞቷል። አዳው በጥቅሉ እኛ ሰፈር 178 ሰው ሞቶብናል። ዝም ብሎ ንጹሃን
ደረሰ የተባለውን ጉዳትና መጠኑን ለማረጋገጥ ከፖሊስና ከጎንደር ዩኒቨርሲቲ ሆስፒታል መረጃ ለማግኘት ያደረግኩት ጥረት አልተሳካም። ካለፈው ሳምንት መጨረሻ ጀምሮ ጎንደር ከተማ ውስጥ በነበረው ግጭት እስካሁን እንቅስቃሴ ያለመጀመሩን ነዋሪዎቹ አመልክተዋል።
ጎንደር አሁን ወደ ሸዋዳቦ መስመር አልተከፈተም ገና መስመሩ። ሰው ግን ይንቀሳቀሳል። አሁን ደግሞ እየነበረ ሰው ዝም ብሎ በእግሩ ይንቀሳቀሳል። ትራንስፖርት አልጀመረም ነበር። እንቅስቃሴ ዝም ብሎ ሰው በእግሩ ነው እንጂ እስካሁን ንግድ ተቋማት አልተከፈቱም። እዛ አካባቢ ነው ምርሽክን ፎቆች እና
አሁን ያለው ነባራዊ ሁኔታ የተኩስ ድምፅ አቁማለች። ከሸዋ ዳቦ ወደ ታች እስከ ገንፎ ቁርጭ ምንም አይነት የተሽከርካሪ እንቅስቃሴ የለም። ሰው ግን በእግሩ ይንቀሳቀሳል።
የሰሞኑ ግጭት የተሰማው የገናና የጥምቀት በዓላትን ለማክበር ዝግጅቶች መደረጋቸው እየተገለጸ ባለበት ወቅት ነው። በተለይ በጎንደር ከተማ በየዓመቱ በድምቀት ለሚከበረው የጥምቀት በዓል አስፈላጊ ያሉት ዝግጅት መደረጉን የከተማዋና የክልሉ አስተዳደር ገልጸዋል። ሰሞኑን በሀገር ውስጥ የመገናኛ ብዙሃን የተጠቀሱት የአማራ ክልል ፖሊስ ምክትል ኮሚሽነርና የኮሚሽኑ የወንጀል መከላከል ዘርፍ ኃላፊ ረዳት ኮሚሽነር እንየው ዘውዴ በዓላቱን ለማክበር የሚያስችል ሰላም መረጋገጡን ተናግረዋል። ነዋሪዎቹ ግን የውጭ እንግዶች ስለመታደማቸው ጥርጣሬ አሰምተዋል።
ህዝቡ ግን ያከብራል ብዬ አስባለሁኝ የጥምቀትን በዓል። ምናልባት ግን ከርቀት መጥተው የጎንደርን ጥምቀት ያከብሩ የነበሩ ሰዎች ወይ ደግሞ አዲስ ለማክበር የሚመጡ ሰዎች በትላንትናና በቀደም በተፈጠረው ምክንያት ይመጣሉ የሚል ምልከታ የለኝም።
ሌላው ነዋሪ ደግሞ የተለየ ሀሳብ ነው ያላቸው።
በዓል ለማክበር ወኔ ምሮት ምናምን ሰው ወጡ ያከብራል ብዬ አላለ። እኔም ጀምሮ ብጠይቅኝ የለኝ እንዳንድ ጎንደር እንደሚኖር ሰው ማለት ነው። በአካባቢ ዙሪያውን እኮ ሁሌም ጦርነት አለ። እዛ ሰውዬ ማለት ወጥቶ ጥምቀት ያከብራል ብዬ አላለ።
የኢትዮጵያ ሰብአዊ መብቶች ኮሚሽን በከተሞችና ዙሪያቸው የሚካሄደውን ጨምሮ በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የቀጠለው ግጭት የሰላማዊ ሰዎችን ሕይወት አደጋ ላይ መጣሉን በተለያየ ጊዜ ባወጣቸው መግለጫዎች ሲያሳስብ ቆይቷል። ኮሚሽኑ ባለፈው ህዳር ባወጣው መግለጫ ሰላማዊ ዜጎች ንብረታቸው፣ እንዲሁም የህዝብ መሰረተ ልማትና የአገልግሎት ተቋማት ኢላማ መደረግ የለባቸውም ሲል በብርቱ አሳስቧል። ለአሜሪካ ድምጽ አስቴር ምስጋናው ነው።
ወደ ተከታዩ ዘገባ ስናልፍ በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ በአካባቢው የጸጥታ ኃይሎችና የልዩ ወረዳ ጥያቄ በሚያቀርቡ ነዋሪዎች መካከል ባለፈው ሳምንት መጨረሻ በተፈጠረ ግጭት ቢያንስ 7 ሰዎች መገደላቸውን ነዋሪዎች ተናገሩ። የአርባ ምንጭ ዙሪያ የፖሊስ አዛዥ ኮማንደር ክበበው አዳል የመንግስት የጸጥታ ኃይሎች በሰላማዊ ሰዎች ላይ የወሰዱት እርምጃ የለም ብለዋል። በአካባቢው ህግ ለማስከበር በሚንቀሳቀሱ የጸጥታ ኃይሎች ላይ ተቃጣ ያሉትን ጥቃት ለመከላከል ግን አጸፋዊ እርምጃ ተወስዷል በማለት ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ባለፈው ማክሰኞ ታህሳስ 23 ቀን 2016 ዓ.ም ባወጣው ሪፖርት በአካባቢው ውጥረት መኖሩን ገልጾ ነበር። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ጉዳዩን ተከታትሎታል።
ለደህንነታቸው በመስጋት ስማቸው እንዳንጠቅስ ጠየቁን የወርዳው ነዋሪም ከልዩ ወርዳ አስተዳደር ጥያቄ ጋር በተያያዘ በተፈጠረ ግጭት በግል አውቃቸዋል ያሏቸው ሰላማዊ ሰዎች መገደላቸውን ተናግሯል።
ከፍተኛ የሆነ ያ በህብረተሰቡና በፖሊስ መካከል ተደረገ ማለት ነው። ባለፈው አርብ ማለት ነው። ከህብረተሰቡ በኩል 7 ሰው እንደሞተ ነው ያጣራው። ከህብረተሰቡ በኩል 7 ሰው ነው ሞተው። ከዘይሰ ዳምብሌ 4 ሰው፣ ከዘይሰ ወሳቃ 3 ሰው የሞተው ማለት ነው። አጠቃላይ ማለት ነው። ከጸጥታ በኩል ከጸጥታ በኩል ምን ያክል እንደሞተ ማውቁ ነገር የለም። እሱን አላረጋግጥም።
በወረዳው በሚገኙት በወዘቃ፣ በኤልጎም፣ በደምብልና በጫሞ 01 ቀበሌዎች ሰላማዊ ሰዎችን የማዋከብ እንቅስቃሴ ቀጥሏል ሲሉም እኚሁ አስተያየት ሰጪ ወንጅለዋል።
ያለው የኛ አባል ሞቷል በምን ልዩ ኃይል ነው አይገባንም። መከላከያ ይዞ ይላሉ። ሲከረም መከላከያ ለኛም አይገባንም። መከላከያ ዩኒፎርም ይለብሳሉ። ልዩ ኃይል ጋር ጥልቅ ነው። ልዩ ኃይል ደግሞ እኛ ስናውቅ የፈረሰ ልዩ ኃይል ነው። አሁን ኢትዮጵያ ውስጥ ልዩ ኃይል ባል ነገር የለም። የልዩ ኃይል ማሪያ ለብሶ ነው የሚሄዱት። መከላከያ ልብስ ለበሱ ይቀላቀላሉ። አሁና ዛይም ኃይል ፖሊሶች ይቀላቀላሉ። በአንድ ላይ የሆኑ የሰው ቤት ገብቶ ሰውን መደብደብ፣ ማሰር፣ እቃ የተገኘው ብር ከተገኘ ብር መዝረፍ፣ የታገድ ወቅና ነገሮችን ካገኙ መሳሪያ ፈተሽ ነው ነው ምሉት ጦር መሳሪያ ግን ስልክ ጥሩ ስልክ ካገኙ ከሰው እጅ መንጠቅ ከሰው ቤት መውሰድ።
አጎታቸው እንደተገደለባቸው የተናገሩት ስማቸውን ያልጠቀሱት ሌላ ይማኝም የተገደሉ ሌሎችም ሰዎች አሉ ሲሉ አብራርተዋል።
ብዙ ሰው ነው የተጎዳ። ወደ 11 ሰው የሚጠጋ ነው የሞተው እና ከባድ ቶክስ ያደረጉ ነበረ በመንግስት የተጠቁት ኃይሎች። በጣም ዘግናኝ አሰቃቂ ግድያ እየፈጸሙ ነበረ። ቆይ
ማን ነው የሚፈጽመው ግድያውን?
የመንግስት ታጣቂ ኃይሎች ገርሞ ልዩ ኃይል አሁን ፈርቶ ለተባለ ልዩ ኃይል አሁንም ታጥቆ የሚዞር አሉ። በእነሱ ነው ግድያው የተፈጸመው። ከማቹ አንዱ አጎቴ ነው። ባልጠበቅንበት ባላስብንበት ነበረ መቶ ተኩስ የከፈቱብኝ። ዋና ምክንያት ያው የልዩ ወረዳ የመዋቅር ጥያቄ ነው።
ከልዩ ወረዳ ጥያቄ ጋር በተያያዘ በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳ ባለፈው ጥቅምት ተከስቶ በነበረው ግጭት ቁጥራቸው በውል ያልታወቀ ሰዎች መገደላቸውን መቁሰላቸውና መፈናቀላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮም ባለፈው ማክሰኞ ታህሳስ 23 ቀን 2016 ዓ.ም ባወጣው ሪፖርት አስታውቋል። ኢሰማኮ በዚሁ ሪፖርቱ በአካባቢው አሁንም ውጥረት መኖሩ እንደሚያሳስበው ጠቅሶ አስቸኳይ ምላሽ እንዲሰጠው ጥሪ አቅርቧል። ይህ ጥሪ በቀረበ በጥቂት ቀናት ውስጥም ነው በቀናት ግጭቱ ተካሮ የሰዎች ሕይወት ማለፉ ተነገረው። ሌላ አስተያየት ሰጪ በበኩላቸው አካባቢው አሁንም በከፍተኛ የጸጥታ ችግር ውስጥ እንደሆነ ተናግረዋል።
ሐሙስ ዕለት በ18 የሰዎችን ቤት ገብቶ መበርበር፣ መዝረፍ ምናምን ነገር በቃ ሰው እነሱን ባዩት ጊዜ ሸሽተው ወደ ጫካ ሁሉም ገቡና አርብ ዕለት በ19 ማለት ነው እንግዲህ ተደብቀው ባሉበት ልጆች ላይ ሄደው ተኩስ ከፈቱና በዛ በተከፈተ ተኩስ ውስጥ ወደ 4 የሚደርሱ ሰዎች እንደሞቱ ነው። ከዛ በኋላም ያው በጣም ከባድ ሁኔታ ነበረ። ነገሩ መረጋጋት ይኖራል ሲባል ተመልሰው ሲመጡም ከቤት ውስጥ የተወሰኑ ደግሞ ወደ 3 የሚደርሱ ሰዎችንም የገደሉበት ሁኔታ ነበረ። 7 ሰው ተገሏል። መንገድ ላይ ሲሄዱም ደግሞ መንገደኞችን ስማቸው የማይታወቁት ያው መንገደኞች 1-2 የሚደርሱ የሞቱ እንዳሉ ነው። የሞቱ ቤተሰብ የለኝም ግን ጫካ ነው የገባ ነው ሁላችንም።
በጋሞ ዞን የአርባ ምንጭ ዙሪያ ወረዳ ፖሊስ አዛዥ ኮማንደር ክበቡ አዳል የመንግስት የጸጥታ ኃይል በሰላማ ሰዎች ላይ የወሰደው እርምጃ የለም ሲሉ አስተባብለዋል።
በ16/03/2016 ዓ.ም አንድ ፖሊስ አባል እና 2 ፖሊስ የጸረ ሰላም ኃይሉ አቁስሏል። አንዱ ህይወቱ አልፏል። ከዛ በተመሳሳይ በዚህ በ19 አራተኛ ወር ማለት ነው 2016 ላይ መንገድ የተዘጋውን እየከፈቱን ቁርስ ለሰራዊቱ እዛ ለነበረው ሰራዊት እያደረሱ ያሉ ፖሊስ አባላት እዛ ደርሰው ቁርሱን ካደረሱ በኋላ ሲመለሱ ለሽኝት ውስኑ መንገድ እንዲያቋርጥ ለሽኝት ወጥቷል። ቀጥታ ከበቡና ቶክስ ከፈቱ በእነሱ ላይ ማለት ነው። ይሄ ቶክስ ሲከፈት ለቶክሱ ያው አጠፋ እየተሰጠም ሲታኩሱ ቀን ሙሉ አሉ። በሶስት አቅጣጫ ተዘጋባቸው፣ ሰራዊቱ ታፍኗል። አንደኛ በዚህ በሻንከሜጠ የሚባለውም በዚህ በወዘቃም በኋላ በኩልም ሰራዊቱ ቀለበት ውስጥ አስገድተው ሰራዊቱ ላይ ቶክስ ተከፍቶ አሽከርካሪ ጭምር ተመቶብናል ለኛ ማለት ነው። ከዛ 3 ፖሊስ አባላት ላይ የማክሰል አደጋ ደርሷል።
በአካባቢው ህግ ለማስከበር በሚንቀሳቀሱ የጸጥታ ኃይሎች ላይ የተቃጣውን ጥቃት ለመከላከል ግን አጸፋዊ እርምጃ መውሰዱም ገልጿል።
የመዋቅር ጥያቄውን በኃይል ለመቀበል ነው። ህገ መንግስታዊ ስርዓቱን በማፍረስ ለመቀበል የተደረገ ሴራ ነው እንጂ ንጹህ ህዝብ ላይ አንተ በሚታስተዳድረው ህዝብ ላይ እንደ ቶክስ ትከፍታለህ። አፍና የፈጸመው ኃይል ቁጥሩ ከ500 ከ600 በላይ ህዝብ ወጥቶ ነው ሰራዊቱን የወረረው ማለት ነው። ይህን ስላለ ፋክቱን መሬት ላይ ያለውን ሀቅ ወርዶ ማረጋገጥ ይቻላል የሚል እምነትም አለኝ። አሁንም ያ ቦታ ላይ በተመሳሳይ ትጥቅ ለመፍታትም ከዚህ ቀደም የተወሰደውን የፖሊስ አባላችን ጦር መሳሪያ ለመመለስም ፈቃደኛ ሳይሆኑ ሸክተው ጫካ ውስጥ እስካሁን ድረስ ያሉት አሉ። ከነዚህ ጋር ነው እንጂ ጸረ ሰላም ኃይሉ ትግሉ ከንጹህ ህዝብ ጋር ትግል የለውም።
የወረዳው ፖሊስ አዛዥ የተገደሉትን ሰዎች ቁጥር ከመግለጽ ተቆጥቧል።
አሁን እኮ የዚህን ሰው ያክል ህይወት አልፏል ለማለት የሚቸገረው ሰራዊቱ ህይወቱን ለማዳን ሰብሮ ወጥቷል እኮ ነው እያልኩ ያለው።
በአካባቢው ሁከት በማስነሳት የተጠረጠሩ ግለሰቦች በቁጥጥር ስር መዋላቸውንም ገልጿል።
28 ሰዎች በህግ ቁጥጥር ስር አድርገን ሂደቱን እያጣርተን ከዛ 14 ማስረጃ ስለተመሰከረባቸው 14ቱ ያው በዋስትና ተለቀቁ። በዋስትና ከወጡ በኋላ እንደገና 7.5 ሄክታር ተቆርጧል፣ ሙዝ ማለት ነው፣ ወድሟል። ይሄ ከሆነ በኋላ ይሄን ለማስቆም ደግሞ የጸጥታ ኃይሉን አሰማርተን እያለን ክትትል በሚያደርጉ ፖሊስ አባላት ላይ ነው ምሽት ቶክስ የተከፈተው።
የሀገር መከላከያ ሰራዊትና የፌደራል ፖሊስ አባላት ሰላም ለማስከበር ወደ ወረዳ መግባታቸውንም ፖሊስ አዛዡ ለአሜሪካ ድምፅ አስታውቀዋል። በአካባቢው የጸጥታ ችግር የተፈጠረው በአርባ ምንጭ ዙሪያ ወረዳም በወዘቃ፣ በእልጎ፣ በደንቢለና በጫሞ 01 ቀበሌዎች የሚኖሩ የዘይሴ ብሔረሰብ አባላት ከጋሞ ዞን ወጥተው በልዩ ወረዳ ለመደራጀት ጥያቄ ማቅረባቸውን ተከትሎ ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
ዘገባዎቻችን አሁንም ይቀጥላሉ። በተከታይ ደግሞ ወደ ኦሮሚያ እናልፋለን። ታህሳስ 19 ከቁልቢ ገብርኤል ንግስ በዓል በመመለስ ላይ ሳሉ ከአንድ መኪና ውስጥ ታግተው የተወሰዱ 11 ሰዎች መለቀቃቸውን ከታጋቾቹ አንዱና ቤተሰቦቻቸው ለአሜሪካ ድምፅ ተናገሩ። በመኪናው ተሳፍረው ከነበሩት ውስጥ በአዲስ አበባ ከተማ አቃቂ አካባቢ ነዋሪ የነበሩ 5 የአንድ ሰፈር ሰዎች ተገድለው ከተሽከርካሪው ጋር መቃጠላቸውን ታግቶ የተለቀቀው አስተያየት ሰጪ ገልጿል። እርሱን ጨምሮ ታግተው የተወሰዱት ደግሞ የማስለቀቂያ ገንዘብ ክፈሉ በሚል ከፍተኛ ድብደባ እንደተፈጸመባቸው አብራርቷል። ከታጋች ቤተሰቦች መካከል የሆኑ አንድ አባት ደግሞ ተለቀው የመጡት ታጋቾች የአካልና የስነ ልቦና ጉዳት እንደደረሰባቸው አመልክተዋል። ስለ ጉዳዩ ከመንግስት ወገን አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ለዝርዝሩ ኬኔዲ አባተ።
እገታ ከተለቀቁት 11 ወንዶች መካከል አንዱ ለአሜሪካ ድምፅ በሰጠው አስተያየት ወደ ቁልቢ ሲሄዱም ሆነ ሲመለሱ በተለያየ ሁኔታ ለጥቃት መጋለጣቸውን ገልጿል። ታህሳስ 17 ወደ ቁልቢ በሚጓዙበት ወቅት በኦሮሚያ ክልል ምስራቅ ሸዋ ዞን ከወለንጭቲ ከተማ ወጣ ካለ ስፍራ ዘረፋ እንደተፈጸመባቸው የገለጸው አስተያየት ሰጪው ታህሳስ 19 ከንግስ ሲመለሱ ደግሞ በታጣቂዎች በተፈጸመ ጥቃት ስለተፈጠረው ሁኔታ አብራርቷል።
ወደዚህ ከአዋሽ ፓርኩ አልፈን ትንሽ ዋናው በር አዋሽ ከሱ በር ለፍ እንዳለን ያልታወቁ ታጣቂዎች ተኩስ ከፈቱና የነበርነው 19 ሰዎች ነበርን። ከ19ኙ 5 ሰው አጠቃላይ ወጥቶ አልፎ እዛው ነው አስክሬናቸውም ከመኪናው ጋር ከአሲዙ ጋር ተቃጠሉ። ከዛ እኛ ከኋላ በህይወት ያለነውን ውረድ 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 ብሎ አስወረዱን። እኛ 11ችንም በማናውቀው ሁኔታ እንግዲህ 19-20 በማናቃቸው ኃይሎች ታግተን በጣም ሩቅ የሚባል 10 ሰዓት የሚፈጅ እግረ መንገድ ወደማናቅበት ተራራና ተራራ መካከል ከተቱን። ብዙ ይሄን አምጡ ይሄን ያህል ገንዘብ አምጡ ብሎ አቅም እንደሌለን ነገር ናቸው። በሱ ፋንታ በጣም ተደበደብን፣ ከሚገባው በላይ ደበደቡ። የተጠየቅነው የተወሰነ ሳንቲም አምጡ አሉ። ሳንቲም ቢሰብ እንደማይችል የነገር ናቸው።
ምን ያክል ነበር የጠየቋቸው?
የሚችሉትን ያክል 100,000 200,000 ይላሉ፣ 250,000 ይላሉ። ግን እኛ እንዲህ ነው እንዲያ ነው አላለ እንደማልችል ነገር ናቸው። መጨረሻ ተስፋ ሲቆርጡ ያው ገርፈው ለቀቁ። ከሌሊቱ 4 ሰዓት የተነሳ ነው ነቅቶ ነው ተወለጭት ይወጣ ብለን ከዛ በኋላ ቤተሰብ ጋደውለን በኮንትራት መኪና ወደ ቤት ሊሆን መጣ።
ታጣቂዎቹ ስለነበርንበት ሁኔታ ለማንም መረጃ እንዳትሰጡ ስላሉን ለደህንነቴ ስለምሰጋ ስሜ እንዳይጠቀስ ያለው አስተያየት ሰጭ በጉዞ አብሯቸው ከነበሩት ውስጥ እጇ ላይ በጥይት ጉዳት ደርሶባታል ያላትን የእርሱን ባለቤት ጨምሮ 3 ሴቶች ሳይታገቱ መቅረታቸውንም ተናግሯል። እርሱን ጨምሮ በእገታ ላይ የቆዩት 11 ግለሰቦች ያለፉትን 10 ቀናት እጅግ ፈታኝ በሆነ ሁኔታ ውስጥ ማሳለፋቸውንም ገልጿል።
እግዚአብሔር አምላክ እንደው ምን ብዬ ልንገር፣ እንደው አትሙች ያላት ነፍስ ሆና ነው እንጂ እጅግ አሰጋሚ የሚለበስ ነገር የለ። የነበርንበት ሸርት ነው፣ ብርዱ ብርድ ነው፣ ውርጩ ውርጭ ነው፣ ዝናቡ ዝናብ ነው እና ስቃይና ድብደባው ከምልህ በላይ ነው። ወንድ ይሄ ነው ልልህ አልችልም። ግን ከኛ መካከል አንድ ልጅ በጣም 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 ግንድ ላይ አስተው የደበደቡት በጣም የጎዱት አንድ ልጅ አለ። እሱ ከአንገቱ ጀምሮ እስከ እግሩ ድረስ ቁስል በቃ ቁስል ታካል። ይሄ ምንም ወንድ የምትነካው ነገር የለም ላው ላይ እና እሱ በጣም ከኛ መካከል የተጎዳው እሱ ነው። ወደ ሆስፒታል እንዲሄድ አደረግነው። እሱን መስጤኔ ነው ግን አሚን አሚን እንኳን አብሮ ደስ ያለ አሚን 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 አባቴ እግዜር ያክብርልን አሚን አሚን። እና እንግዳም ስላለ ብዬ ነው ያው።
እሺ እሺ። ስለ አጋቾቹ ማንነት ላነሳንለት ጥያቄ ደግሞ ተከታዩን አስተያየት ሰጥቶናል።
በግምት ከ20 በላይ አንድ 25 ከ30 ይጠጋሉ ብቻ። የተወሰኑ ጸጉር አላቸው ምናምን የወታደር ልብስ የለበሱ አይነት መስሎ ይሄ የበከተ ሬንጀር አይነት ነገር የለም። ግማሹ ደግሞ ይሄ ምንድን ነው ይባሉ ይጭምብል ነው ይባሉ የፊት ጭምብል እሱን ያደረጉ ምናምን ናቸው። እጅግ ያስፈራል። በቃ ከምል በላይ ወንድሜ ምን ብዬ ልንገር። ስለ ማንነት አይነግሩንም። በቃ እኛ ከዚህ ወሰዱን። ሁለት ተራራና ተራራ መካከል ዋሻ አለ። እዛ ዋሻ ውስጥ ነው ያስገቡን። ለሽንት ብቻ ለመትጠው ከዛ ተመልሰ ጉድጓድ ውስጥ ነው ትገባ። ግማሹ ኦሮምኛ ይናገራል፣ ግማሹ አፋርኛ የሚናገር ውስጡ አለ። በቃ ድብልቅልቅ ያለ ቋንቋ ነው። በቃ አሁን ይሄ ነው ብላ አትልም። በቃ ድብልቅልቅ ያለ ቋንቋ ነው የሚነጋገሩት። እና የሚጠራሩትም በኮድ ስም አላቸው። በኮድስም ነው የሚጠራሩ።
ታግተው ከተለቀቁት ውስጥ የአንዱ ቤተሰብ አባል መሆናቸውን የገለጹ አንድ አባት በበኩላቸው ሁሉም ታግተው የተለቀቁት ሰዎች የአካልና የስነ ልቦና ጉዳት እንደደረሰባቸው አስረድተዋል።
በመጀመሪያ ያው ገንዘብ አዘጋጁ የሚል ነው እንዲህ ይሄን ያህል የሚል ምናምን አይደለም። ግን ያው አዘጋጁ የሚል ነገር ነበረ፣ የጠየቁት ነበር። ዛሬ ለሊት ለቀቋቸው። እንግዲህ ካሉበት ተሰብስበው ወጥተዋል። 11 ሰዎች ናቸው በአንድ የተለቀቁታል። አይገርም እንደ የሰው ልጅ አይደለም። በቃ ምንም አፈር አፈር መስለው ነው የመጡት። አፈር ከባላቸው አንዱ ልጅ በጣም ተጎድተዋል። ሳይኮሎጂም መሰለኝ የተቃጠሉትን አስከሬንም አይቶ አሁን ጤና ጣቢያ ተረድቶ ወደ ቤቱ ገብቷል። አንደኛው ወንድማችን ጤና ጣቢያ ነው ያለው። አሁን እየተረዳ ነው። በእንዲህ አይነት ሁኔታ ነው ያለ። ያው ሁሉም ሳይኮሎጂ ምክር ያስፈልጋቸዋል። አእምሮ ትንሽ ተጎድቶ ስለሆነ
ይህን ቃለ መጠይቅ በምናደርግበት ወቅት በየቤታቸው እየሄዱ ታግተው የተለቀቁትን ግለሰቦች ሲያጽናኗቸው የነበሩት የቤተ ክርስቲያን አባት ዛሬ ታጋቾቹ ወደ አካባቢያቸው ከተመለሱ በኋላ ስለነበረው ድባብም ተናግረዋል።
እኔ አሁን በጣም ደስተኛ ነኝ። የአካባቢው ሰውም እጅግ በጣም ደስተኛ ነው። ሁሉም ጋር እየዞረ እንኳን ደስ አላችሁ፣ እንኳን በሰላም ገቡ እያሉ ነው። ይኸው እየዞረን ሁሉን እንኳን ደህና መጣችሁ እያልን ነው። መቼስ የረገፉብን ቢኖሩም ምን ይደረጋል። ያው ሰው ሁሉ አካባቢው እንደገና በሀዘን እንደገና በግማሽ ደስታ እየተናጠ ነው። በቃ እነሱም ደግሞ ስላለፉ ጓደኞቻቸው እያለቀሱ እያየን ድጋሚ ሀዘን ድጋሚ ልብሱ ሰው ሁሉ በመከራ ነው ወደ የቤቱ እንዲገባ ተደርጎ አሁን በእንዲህ አይነት ሁኔታ ነው። የአካባቢው ህዝብ አብሮ በቃ መቆጣጠር ከምንችለው በላይ ሀዘን ድጋሚ በእነሱ ጎስቆል ሰውነታቸውን እያየ ሰው የሚያለቅ ሰው አለ። እንደገና ደግሞ እነሱ የወንድሞቻቸውን ስም እየጠሩ እየጮሁ በሚያለቅሱበት ጊዜ በቃ ያለው ድባብ ከባድ ነበር።
የተጎጂ ቤተሰቦችን በሀዘናቸው ወቅት በተለያየ መልኩ ሲያጽናኑ የነበሩ አካላትን ካመሰገኑ በኋላ ለመንግስትና ለታጣቂዎች አለኝ ያሉትን መልእክትም አስተላልፈዋል።
እንዲህ አይነት አደጋ እግዚአብሔር ዳግም በኢትዮጵያ ምድር አያምጣብን፣ አይቅጠብብን። ለሀገራችን ሰላም ይስጥልን አምላካችን። አምላከ ቅዱሳን መድኃኔዓለም ሰላም ይስጥልን። ለሀገራችን ሁሉ ከሰላም ነው የሚገኝ እና ሁሉም መንግስትም በየቦታው የሚሰብከውን ጦር ሁሉም በጋራ ቁጭ ብለው ጉዳያቸውን የህዝብ እልቂት እንዲቆም በጋራ ተሳስበን ምድሮ አልጠበበችን በፍቅር በሰላም በአንድነት እንድንኖር ይሄ ነው የምማጸን። እግዚአብሔር ይስጥልን በሉልን። ሁሉንም አመስግኑ።
በኦሮሚያ ክልል የተለያዩ አካባቢዎች ባለፉት 2 ሳምንታት ውስጥ በሰላማዊ ሰዎች ላይ የተፈጸሙትን ጥቃቶች በተመለከተ የአሜሪካ ድምፅ ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ እና ከክልሉ ፖሊስ እንዲሁም ከፌዴራል ፖሊስ መረጃ ለማግኘት በተደጋጋሚ ያደረገው ጥረት የባለስልጣናቱ የእጅ ስልክ ባለመነሳቱ አስተያየታቸውን ለማካተት ለጊዜው አልተሳካም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ደግሞ ወደ ትግራይ እናልፋለን። በረሃብ ምክንያት የሚሞተው ሰው ቁጥር እየጨመረ ነው ሲል በትግራይ ክልል የአጽቢ ወረዳ አስተዳደር አስታውቋል። አስቸኳይ ምላሽ ለትግራይ በሚል የተቋቋመው ኮሚቴ 282 ሚሊዮን ብር አሰባስቦ 64 ሺህ ኩንታል እህል በድርቅ ወደ ተጎዱ አካባቢዎች ለማድረስ መጀመሩን ገልጿል። ፌዴራል የአደጋ ስጋት ስራ አመራር ኮሚሽን በረሃብ ምክንያት የሞተ ሰው ስለመኖሩ ማረጋገጫ እንደሌለው መግለጹ ይታወቃል። ሙሉጌታ ጽብሃ ዝርዝር አለው።
በወረዳው በርሃብ ምክንያት 138 ሰው መሞቱን የአጽቢ ወረዳ አስተዳዳሪ አቶ መዝገበ ግርማይ ለአሜሪካ ድምጽ በሰጡት ማብራሪያ ተናግረዋል።
ወረዳ አጽቢ የረሃብ ሁኔታ ስናየው በየቀኑ እየጨመረ እየሄደ ነው። እስካሁን 138 ሰዎች ሞተዋል። 20 ህጻናትና 4 እናቶች። ረሃቡ ስናየም በየቀኑ በየወሩ እየሰፋ እየሄደ ነው። ህብረተሰቡ አስቸጋሪ ሁኔታ ነው ያለው።
በወረዳው ደራ የሚባል ቀበሌ ነዋሪ የሆኑት አቶ ብርሃን ክፍለ የዘንድሮ የመሰለ ድርቅ አይተው እንደማያውቁ ጠቁመው 5 ልጆች ይዘው ለረሃብ መጋለጣቸው ገልጸዋል።
በአካባቢያችን ያለው ድርቅ ከባድ ነው። ብዙ አረጋውያን እናቶች ቤታቸውን ዘግተው ተኝተዋል። ከባድ ረሃብ ስላለ ወጣቱም አካባቢውን ጥሎ እየተሰደደ ነው። ወላጆቻችን፣ እህት ወንድሞቻችን እያየን ከሚሞቱብን በማለት ወደ አረብ አገሮች እየተሰደዱ ነው። ለመኖር የሚሆን ነገርም ባለመኖሩ እንስሳት እየሞቱ ነው።
ሶስት ልጆቻቸው በረሃቡ ምክንያት ትምህርት እንዳቋረጡም አቶ ብርሃን ገልጸዋል። ወረዳው ውስጥ በረሃቡ ምክንያት ትምህርት ለማቆም የተቃረቡ ትምህርት ቤቶች እንዳሉም አስተዳዳሪው አቶ መዝገበ ግርማይ አመልክተዋል።
አሁን ካሉት 33 አብያተ ትምህርት 8ቱ ለመቋረጥ ተዘጋጅተዋል። ድሮ በሕክምና በመከላከል የጠፉ ህመሞች አሁን በወረርሽኝ መልክ እየተነሳ ነው ያሉ ደግፍ በሽታ ተነስተዋል። በሌላ አተት የመሳሰሉ የአይን በሽታ እከክ እንደዚህ የመሰሉ ድሮ የጠፉ በሽታዎች አሁን እየተነሱ ነው ማለት ነው። ስለዚህ ድርቁ ረሃቡ የፈጠረውን ችግር በጣም አደገኛ ነው ማለት ነው። በእጥረት ምግብ ስክሪን ከተደረጉ ስናየው ከ5070 እናቶች 4078 በእጥረት ምግብ የተጋለጡ ነው ማለት ነው። በህጻናትም ከ4083 2250 ህጻናትም ተመሳሳይ በአደገኛ እጥረት ምግብ አሁን የሚወለዱ ህጻናት ስናየው 1.3-1.2 ኪሎግራም ነው ማለት ነው። ከሶስት ቀን 4 ቀን በኋላ የሞቱ ይገኛል ማለት ነው።
የፌዴራሉ የአደጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለማርያም በአሁኑ ጊዜ በረሃብ ምክንያት የሰው ህይወት ማለፉን አላረጋገጥንም ብለው ነበር። በትግራይ ክልል አስቸኳይ ምላሽ ለትግራይ በሚል የተቋቋመው ኮሚቴ በበኩሉ በዚሁ ዓመት በክልሉ ለተፈጠረው ድርቅና ረሃብ 10 ሚሊዮን ኩንታል ምግብ እንደሚያስፈልግ አስታውቋል። የኮሚቴው ምክትል ሰብሳቢ አቶ ተስፋይ ገብረ እግዚአብሔር እህል በድርቅ ወደ ተጎዱ ወረዳዎች ከትናንት በስቲያ ቅዳሜ ታሳ 27/2016 ዓ.ም ጀምሮ ማዳረስ መጀመሩን ተናግረዋል።
አብ ልዕሊ 36 ወረዳታት አብ 215 ጣቢያታት ልዕሊ 4.5
በ36 ወረዳዎች 215 ቀበሌዎች ውስጥ 4 ሚሊዮን ተኩል ሰው አስቸኳይ እርዳታ ይጠብቃል። ይህ መንግስትና ለጋሾች ያካሄዱት ጥናት ነው። እነዚህን ምግብ በአስቸኳይ የሚያስፈልጋቸውን ለማገዝም በዚህ አንድ ዓመት 10 ሚሊዮን ኩንታል ወይም 40 ቢሊዮን ብር ያስፈልጋል። አሁን በአንደኛው ዙር 32 ወረዳዎች ውስጥ ለሚገኙ 425,000 ተጠቃሚዎች የሚታደል 64,000 ኩንታል እህል መላክ ጀምረናል።
ይህ ከግለሰቦችና ተቋማት በማሰባሰብ በቆሎ በመግዛት ወደ ተጎዱ አካባቢዎች መላክ የተጀመረ እህል ወደ ህዝቡ በቀጥታ እንዲዳረስም ክትትል ይደረጋል ተብሏል። በትግራይ ክልል የተከሰተው ድርቅ ለፖለቲካ ዓላማ እየዋለ ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ወቅሰው ድርቁ የ77ቱን አይነት አደጋ ደቅኗል መባሉ ፍጹም የተሳሳተ ነው ብለው ነበር። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ በሰጡት ምላሽ ለረሃብ የተጋለጡ ሚሊዮኖች ለመታደግ የቀረበው ጥሪ ፖለቲካዊ መባል የለበትም ማለታቸው አይዘነጋም። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም።
ሀገር ውስጥ ዘገባዎች ወጣ ስንል ደግሞ በእስራኤልና በሐማስ መካከል በሚደረገው ጦርነት ምክንያት በቀጠናው ያለው ውጥረት እየጨመረ መምጣቱን ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከተለያዩ የአረብ መሪዎች ጋር ተገናኝተዋል። በሌላ በኩል እስራኤል ፍልስጤማውያን በግዳጅ ከጋዛ ውጭ እንዲሰፍሩ ባይደረግም ጦርነቱ ግን ይቀጥላል ስትል በግልጽ ተናግራለች። በዚህ ዙሪያ የአሜሪካ ድምጽ ዘጋቢ ቬሮኒካ ባልደራስ ኤግሊሲያስ ያደረሰችን ዘገባ ቀጥሎ ይቀርባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአረብ ዓለም ያካሄዷቸው ስብሰባዎች ክልላዊ ውጥረትን የማርገብና የእስራኤልና ሐማስ ጦርነት ወደ ቀሪው የቀጠናው ክፍል እንዳይስፋፋ የመከላከል አጀንዳ ያነገበ ነበር። በአሁኑ ወቅት እየተካሄደ ያለው ጦርነት የጀመረው እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን ሐማስ በእስራኤል ላይ ባካሄደው የሽብር ጥቃት ሲሆን በጥቃቱ 1200 የሚሆኑ ሰዎች ሲሞቱ 240 የሚሆኑ ደግሞ ታግተዋል። ብሊንከን ከዮርዳኖስ አቻቸው አይማን ሳፋዲ ጋር ከተገናኙ በኋላ የዓለም ምግብ ፕሮግራም ምግብ ማከማቻን ጎብኝተዋል።
It is imperative that we maximize assistance to people in need.
ለተቸገሩ ሰዎች የምናደርገውን እርዳታ መጠን መጨመራችን የግድ አስፈላጊ ነው። እርዳታውን ወደ ጋዛ እንዲገባ ብቻ ማድረግ ሳይሆን ጋዛ ውስጥ ከገባ በኋላ በሁሉ ቦታ ለሚገኙ ሰዎች ውጤታማ በሆነ መልኩ እንዲሰራጭ ማድረግ አለብን። በሚቀጥሉት ቀናት በዚህ ላይ ነው የምንሰራው።
የዩናይትድ ስቴትስ ከፍተኛ ዲፕሎማት በኳታርም ጉብኝት አድርገው ከጠቅላይ ሚኒስትር መሐመድ ቢን አብድራህማን አልታኒ ጋር ተወያይተዋል። ከውይይታቸው በኋላ በጋራ ባካሄዱት ጋዜጣዊ መግለጫ ወቅትም አንዳንድ የእስራኤል ካቢኔ አባላት ፍልስጤማውያንን ከጋዛ ውጪ እንዲሰፍሩ ጠይቀው ያወጡትን መግለጫ ውድቅ አድርገዋል።
These statements are irresponsible. They're inflammatory. And they only make it harder.
እዚህ መግለጫዎች ኃላፊነት የጎደላቸው ናቸው። ሰዎችን የሚያነሳሱና ወደፊት ሐማስ የማይቆጣጠረው አሸባሪ ቡድኖች የእስራኤልን ደህንነት ስጋት ላይ የማይጥሉበት ነገር ግን ደግሞ በፍልስጤም የሚመራ ጋዛ ለመፍጠር የሚደረገውን ጥረት አስቸጋሪ የሚያደርጉ ናቸው።
ፍልስጤማውያንን ከጋዛ ሰርጥ የማባረሩ ጉዳይ የአይሁድ መንግስት ይፋዊ አቋም አለመሆኑን የእስራኤል ፕሬዝዳንት አይሳክ ሄርዞግ ኤንቢሲ በተሰኘው የአሜሪካ ቴሌቪዥን ጣቢያ በሚተላለፈው ሚት ዘ ፕሬስ የተሰኘ ፕሮግራም ላይ ቀርበው ተናግረዋል።
ካቢኔት ኦፍ 30 ሚኒስተርስ ዌር ኢትስ ኖት
ፍላሳ ሚኒስትሮች በሚገኙበትና የጸጥታ ጉዳይን የሚመለከት ባልሆነ ካቢኔ አንድ ሚኒስትር የፈለገው ሊናገር ይችላል። እኔ ላልወደው ይችላል። ነገር ግን ደግሞ የእስራኤል ፖለቲካ እንደዚሁ ነው። ነገር ግን በይፋና በማሻማ መልኩ የምናገረው ነገር ይሄ የእስራኤል አቋም አለመሆኑ ነው።
አሁን እየተካሄደ ያለው ጦርነት ግን ሁሉንም ዓላማዎች እስኪያሟላ ድረስ እንደማይቆም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በካቢኔ ስብሰባቸው ወቅት አስታውቀዋል።
ፍሱለ ሐማስ
the elimination of Hamas
የሐማስ ሙሉ ለሙሉ መወገድ የታጋሾችን መመለስና ጋዛ ከዚህ በኋላ ለእስራኤል ስጋት እንደማትሆን ለማረጋገጥ የገባነው ቃል ይፈጸማል።
እስራኤል የፍልስጤማውያንን ህይወት እንድትጠብቅ የሚደረገው ግፊት እያየለ መጥቷል። ብሊንከንም በዚህ ሳምንት በእስራኤል በሚያደርጓቸው ውይይቶች ጉዳዩን በድጋሚ እንደሚያነሱ ተናግረዋል። በቬሮኒካ ባልደራስ ኤግሊሲያስ ለቀረበው ዘገባ ስመኝሽ ቆየ፣ ዋሽንግተን ዲሲ። የአሜሪካ ድምጽ ግጅቶቻችን አሁንም ይቀጥላሉ። በተከታይ የምናልፈው ደግሞ ወደ አፍሪካ ነክ ርዕሶች ነው። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና አስተዳደራቸው በአዲሱ አውሮፓውያን 2024 ዓ.ም ከአፍሪካ ህጉር ጋር በሙሉ ቁርጠኝነትና በትብብር እንደሚሰሩ የዋይት ሀውስ የብሔራዊ ደህንነት ምክር ቤት የስትራቴጂ ዘርፍ ኮሚኒኬሽን አስተባባሪው ጆን ከርቢ ተናገሩ። ጆን ከርቢ ይህን ያሉት ከአሜሪካ ድምጽ የዋይት ሀውስ ጋዜጠኛ ፓሪስ ሁዋንግ ጋር ባለፈው ሳምንት ሐሙስ ባደረጉት ቃለ ምልልስ ነው። ደረጀ ደስታ ያቀርበዋል።
ብሔራዊ የደህንነት ምክር ቤት የስትራቴጂክ ኮሚኒኬሽን አስተባባሪ ጆን ከርቢ ቀጣዩ የአሜሪካ አፍሪካ ትብብር ምን መልክ ይሆናል? በዚህ አመት ተጨማሪ ወታደራዊ ትብብርን ወይም ከፍተኛ ባለስልጣናት አካባቢውን ይጎበኙ እንደሆን ተጠይቀው ሲመልሱ
አፍሪካን በሚመለከት ግንኙነታችን ሙሉ ለሙሉ ሁለንተናዊ ሆኖ ሲቀጥል የምታዩት ይመስለኛል። በአፍሪካ የመሪዎች ጉባኤ ላይ በገባናቸው ብዙ ቃሎች በጣም ጥሩ መሻሻል አሳይተናል። 17 የሚሆኑ የዩናይትድ ስቴትስ መንግስት ከፍተኛ ባለስልጣናት አፍሪካን ጎብኝተዋል። በከፍተኛ ባለስልጣናት ደረጃ የተካሄዱ እነዚያ ትብብሮች እንደሚቀጥሉም ሙሉ ለሙሉ ተጠብቃለሁ።
ዩናይትድ ስቴትስ እንደ ዲሞክራቲክ ሪፐብሊክ ኮንጎ እና ሱዳን ባሉ ግጭቶች ውስጥ በገቡ በርካታ የአፍሪካ አገራት ግለሰቦች ላይ ማዕቀብ ጥላለች። ፕሬዚደንት ባይደን በማዕከላዊ አፍሪካ ሪፐብሊክ፣ በጋቦን፣ በኒጀር እና በዩጋንዳ ካለው የሰብአዊ መብት ጉዳዮች ጋር በተያያዘ የአፍሪካ እድገት እድል ድንጋጌ ወይም አገዋ እድል ተጠቃሚነትን በቅርቡ ሰርዘዋል። ዩናይትድ ስቴትስ ከአህጉሪቱ ጋር ያላትን ግንኙነት ለመምራት በዋናነት የምትጠቀመው ይህ አይነት መንግስታዊ የኢኮኖሚ አመራር ነው። ይህ ደግሞ እየጨመረ የመጣውን የቻይና ተጽዕኖና አህጉሪቱ ላይ የምታወጣውን ከፍተኛ ወጪ ለመቋቋም በቂ ነው። ከርቢ ለዚህ ጥያቄ በሰጡት መልስ
Well, first of all, these actions were taken, these economic actions you're talking about, were designed to express our deep concern.
እንግዲህ በመጀመሪያ እነዚህ ምንስታቸው እርምጃዎች እነዚህም ታነሷቸው የኢኮኖሚ እርምጃዎች ተደፉት በእነዚህ ሀገሮች ያሉት መሪዎች የሚያደርጓቸውን አንዳንድ ተግባራት በጥልቀት ያሳሰቡን መሆኑን በተጨባጭ መንገድ ለመግለጽ ነው። ቻይናን ለመቃወም ከመሞከር ጋር ምንም ግንኙነት የለውም። የውጭ ፖሊሲያችንን በሰብአዊና የሲቪል መብቶች ላይ ትኩረት በማድረግ መምራት ትክክለኛውን ነገር ማድረግና የምንፈልገውና የማንቆምለትን ነገር ግልጽ ማድረግ ነው። ሌሎችም መንገዶች አሉን። አሁን በትክክል እንዲህ ነው ብዬ በግምት መናገር አልችልም፣ ግን ስለ ቻይና አይደለም። እነዚህ አገሮች በሙሉ ከዩናይትድ ስቴትስ ጋር ምንም አይነት ግንኙነት እንደሚፈልጉና ከቻይና ጋር ምን አይነት ግንኙነት እንደሚፈልጉ በራሳቸው ይወስናሉ። ያ የእነሱ ጉዳይ ነው። በአህጉሪቱ ጠንካራ የግንኙነት መረብ ስላለን ችግር የለብንም።
ከርቢ አያይዘው ሲናገሩ ለአፍሪካ ሀገራትና ለአፍሪካ መሪዎች ከሌሎች ሀገራት ጋር በሚኖራቸው ግንኙነት ከአህጉሪቱ ውጪ ያሉት ሌሎች ሀገሮች እንዳደረጉት አፍሪካውያን ወዳጆቻቸውን አገራቸውን የበለጠ እዳ ውስጥ እንዳይከቱ በፋይናንስ ግልጽ ጤናማና ንቁ የፋይናንስ ድሎችን ለመስጠት ትክክለኛ እርምጃዎችን እየወሰድን በመሆናችን ችግር የለብንም ብለዋል። በመጨረሻም በአፍሪካ የመሪዎች ጉባኤ ላይ የገባነውን ቃል በማሟላት ለመሰረተ ልማት እድገትና ልማት ጤናማ አዋጭና ግልጽነት ያለው ኢንቨስትመንት በመፍጠር ለጋራ መርሆችና እሴቶች መቆምን በተመለከተ በተናገርነው ቃል መሰረት ገንዘባችንን በቅንነት በማውጣት የሰራነውን ስራ አጠናክረን እንቀጥላለን ሲሉ ብሔራዊ ደህንነት ምክር ቤት የስትራቴጂክ ኮሙኒኬሽን አስተባባሪ ጆን ከርቢ ዩናይትድ ስቴትስ በአዲሱ የአውሮፓውያኑ 2024 ዓመት ከአፍሪካ ጋር ስለሚኖራት ግንኙነት አብራርተዋል።
በዱባይ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች ድል አድርገዋል። ቀዳሜ ለት ለሚጀምረው የአፍሪካ ዋንጫ ተሳታፊ ሀገራት ኮት ዲቮር መግባት ጀምረዋል። እነዚህና ሌሎች የስፖርት ወሬዎችን ያካተተው ሳምንታዊ የስፖርት መሰናዷችን ተከታዩ ነው። ኬኔዲ አባተ።
ትላንት እሁድ ታህሳስ 28 በዱባይ በተካሄደ ማራቶን የመጀመሪያ የማራቶን ውድድሯን ያደረገችው ኢትዮጵያዊቷ ትግስት ከተማ የቦታውን ክብረ ወሰን አሻሽላ አሸንፋለች። አትሌቷ ውድድሩን 2 ሰዓት ከ16 ደቂቃ ከ07 ሰከንድ በሆነ ጊዜ ነው ያጠናቀቀችው። በዚህም በርቀቱ ተይዞ የነበረውን የቦታውን ክብረ ወሰን ከ1 ደቂቃ በላይ ማሻሻል ችላለች። ባለፈው ዓመት በዚያው በዱባይ አንደኛና ሁለተኛ ሆነው ያጠናቀቁት ኢትዮጵያውያን አትሌቶች ዴራ ዲዳና ሩቲ አጋ ቀደም ሲል በ800 ሜትርና በ1500 ሜትር ትታወቅ በነበረችው የ25 ዓመቷ ትግስት ከተማ ተቀድመው ተከታዮቹን ደረጃዎች ለመያዝ ተገደዋል። ሩቲ ሁለተኛ ስትወጣ ዴራ ሶስተኛ ደረጃን ይዛ አጠናቃለች። በዱባይ ማራቶን የወንዶች ምድብም ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አሸንፈዋል። እንደ ትግስት ሁሉ የመጀመሪያ የማራቶን ውድድሩን ያደረገው የ19 ዓመቱ አዲሱ ጎበና ውድድሩን 2 ሰዓት ከ05 ደቂቃ ከ01 ሰከንድ በሆነ ሰዓት ሲያሸንፍ ለሚ ዱሜቻና ደጀኔ መገርሳ ሁለተኛና ሶስተኛ ወጥተዋል። 34ኛው የአፍሪካ ዋንጫ የፊታችን ቅዳሜ ጥር 4 ቀን በአይቮሪ ኮስት መካሄድ ይጀምራል። የውድድሩ ተሳታፊዎች ወደ አገሪቱ መግባት የጀመሩ ሲሆን በትናንትናው ዕለት የገቡት ሞሮኮና ጊኒ ቢሳው ቀዳሚ መሆናቸውን የአፍሪካ እግር ኳስ ፌዴሬሽን አስታውቋል። የታንዛኒያ ብሔራዊ ቡድን ሰኞ የቀድሞ ሻምፒዮኖቹ ሴኔጋሎች 7 ጊዜ የውድድር ሻምፒዮን በመሆን ክብረ ወሰን ያያዘችው የግብጽ እና የሞዛምቢክ ቡድኖች ደግሞ በነገው ዕለት እንደሚገቡም ካፍ በድረገጹ አስ ነብቧል። የመክፈቻው ጨዋታ በአስተናጋጇ ኮት ዲቮር እና ጊኒ ቢሳው መካከል በሰሜን አቢጃን በሚገኘው አላሳኖ ቻራ ስታዲየም ይደረጋል። በውድድሩ ላይ በዳኝነትና በሌሎች ኃላፊነቶች እንዲያገለግሉ በካፍ ከተመረጡ ባለሙያዎች መካከል 3 ኢትዮጵያውያን እንደሚገኙበት የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ባለፉት ተከታታይ የአፍሪካ ዋንጫዎች ላይ በርካታ ጨዋታዎችን በዳኝነት የመራው ኢትዮጵያዊው ዓለም አቀፍ ዳኛ ባምላክ ተሰማ ለኮት ዲቮሩ ውድድርም ለዳኝነት ተመርጧል።
ተናግረዋል። የካፍ ኤሊት ኢንስትራክተር እና የፊፋ ቴክኒካል ኤክስፐርት የሆነው አብርሃም መብራቱ ደግሞ የአፍሪካ ዋንጫው ቴክኒካል ጥናት ቡድን አባል ከሆኑ 19 ግለሰቦች አንዱ ነው። በካፍ ኃላፊነት ከተሰጣቸው ኢትዮጵያውያን መካከል ሶስተኛዋ ኮሚሽነር ተስፋነሽ ወረታ ስትሆን የዳኞች ኮሚቴ አባል በመሆን በውድድሩ ላይ ተሳተፋለች። በተጫዋችነትና በአሰልጣኝነት አራት የዓለም ዋንጫዎችን ያሸነፈው ብራዚላዊው የእግር ኳስ ተጫዋች ማሪዮ ዛጋሎ በ92 ዓመቱ አርፏል። ዛጋሎ የዓለም ዋንጫን በተጫዋችነት እንደ አውሮፓውያን አቆጣጠር በ1958 እና 1962 ያሸነፈ ሲሆን በ1970 በአሰልጣኝነትና በ1994 ደግሞ በቴክኒክ ዳይሬክተርነት አሸንፏል። በአሰልጣኝነትና በተጫዋችነት የዓለም ዋንጫን በማንሳት የመጀመሪያው የሆነው ማሪዮ ዛጋሎ ከ1994 ዋንጫ በኋላ በድጋሚ ወደ ዋና አሰልጣኝነት መጥቶ በ1998 ብራዚልን ለፍጻሜ አድርሶ በአስተናጋጇ ፈረንሳይ ተሸንፏል። የተለያዩ አካላት በዛጋሎ ሞት የተሰማቸውን ሐዘን በመግለጽ ላይ ሲሆኑ የብራዚሉ ፕሬዝዳንት ሉዊ ኢናሲዮ ሉላ ዳ ሲልቫ ለዛጋሎ ቤተሰብ፣ ጓደኞችና በሚሊዮኖች የሚቆጠሩ አድናቂዎች ሐዘናቸውን ገልጸው በብራዚል የሶስት ቀናት ሐዘን አውጀዋል። የብራዚል እግር ኳስ ኮንፌዴሬሽን ፕሬዝዳንት ኤድናልዶ ሮድሪጌዝ ደግሞ ይህን ታላቅ የእግር ኳስ ጀግናችንን በማጣታችን ለቤተሰቦቹና ለአድናቂዎቹ በዚህ የሐዘን ወቅት አብረናቸው መሆናችንን እንገልጻለን ብሏል። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ በእግር ኳስ በተለይም በብራዚል እግር ኳስ ላይ የዛጋሎ ተጽዕኖ ከፍተኛ ነው ብለዋል። አክለውም ዛጋሎ የብራዚል እግር ኳስ አባት እንደሆነ ይታወሳል፣ የፊፋ የዓለም ዋንጫ ታሪክም ያለ ዛጋሎ ሊወሳ አይችልም ሲሉ ተናግረዋል። ብራዚላውያን የዓለም ዋንጫ አሸናፊዎችን ሮናልዲኒዮ፣ ሮማሪዮ፣ ቤቤቶ፣ ታፋሬል እና ካፉን ጨምሮ የአሁንና የቀድሞ ተጫዋቾችም ሐዘናቸውን ገልጸዋል። ለፈረንሳዩ ኒስ የሚጫወተው አልጄሪያዊው ኢንተርናሽናል ዩሴፍ አታል ከእስራኤል ጋር በተገናኘ በማህበራዊ የትስስር ገጹ ጸረ ሴማዊ መልእክት በማሰራጨቱ ምክንያት በፈረንሳይ እግር ኳስ ባለስልጣናት የተጣለበትን የሰባት ጨዋታ ቅጣት ከፈጸመ በኋላ አሁን ደግሞ በገደብ የስምንት ወር እስራት ተፈርዶበታል። የ27 ዓመቱ ወጣት ለአይሁዶች ጥቁር ቀን ሲል የጠራውን የፍልስጤም ሰባኪ ቪዲዮ በማጋራቱ ሃይማኖታዊ ጥላቻን በማነሳሳት ተከሶ ነው በፈረንሳይ ፍርድ ቤት ቅጣቱ የተላለፈበት። በተጨማሪም 45,000 ዩሮ ተቀጥቷል። ክለቡ ኒስ ቪዲዮው ውዝግብ ይፈጥራል ብሎ ካስጠነቀቀው በኋላ በማግስቱ ይቅርታ ጠይቆ ቪዲዮውን አንስቶ ነበር። ክስ ከተመሰረተበት በኋላም በቪዲዮው ማስተላለፍ ፈልጎ የነበረው የሰላም መልእክት መሆኑንና የ35 ሰከንዱን ቪዲዮ ከመለጠፉ በፊት ሙሉውን አላየሁም በማለት በድጋሚ ይቅርታ ጠይቋል። ነገር ግን ያ ክርክሩ ያላሳመነው አቃቤ ሕግ በ35 ሰከንዶች ውስጥ አንድም ስለ ሰላም የተደረገ ንግግር የለም ብሎ ተከራክሯል። ምንም እንኳን ከፈረንሳይ ሊግ የተጣለበት እገዳ ቢያበቃም በሊግ አንድ የሚወዳደረው የተጫዋቹ ክለብ ኒስ ሌላ ውሳኔ እስኪተላለፍ ድረስ በሚል አግዶታል። አታል ለሀገሩ መጫወቱን ግን የቀጠለ ሲሆን የአፍሪካ ዋንጫ ስብስብ ውስጥም ተካቷል። የቀድሞው የደቡብ አፍሪካ የኦሎምፒክና ፓራሎምፒክ አትሌት ኦስካር ፒስቶሪየስ አርብ ዕለት በአመክሮ ከእስር ተፈቶ ፕሪቶሪያ ወደሚገኘው መኖሪያ ቤቱ ገብቷል። የዛሬ 11 ዓመት ገደማ በፍቅር ጓደኛው ሬቫ ስቴንካምፕ ላይ ዓለምን ያሳዘነ ግድያ ፈጽሞ ነበር ለእስር የተዳረገው። እንደ አውሮፓውያን አቆጣጠር በ2013 በደቡብ አፍሪካ ዋና ከተማ ፍቅረኛውን ሬቫ ስቴንካምፕን ተኩሶ በመግደል ወንጀል የተከሰሰው ታዋቂው ፒስቶሪየስ ግማሽ በላይ የሚሆነውን የእስር ቅጣት ጨርሷል። በእነዚህ ጊዜያት ውጤታማ ተግባር ፈጽሟል በሚል በሀገሪቱ የሕግ ማዕቀፍ ውስጥ በተዘረጋው የይቅርታ ስርዓት ነው በአመክሮ የተፈታው። ፍቅረኛውን በሌሊት ሌባ የመጣ መስሎት በስህተት እንደገደላት በወቅቱ ተናግሮ ነበር። የ37 ዓመቱ የቀድሞ ባለሁለት ሰው ሰራሽ እግር አትሌት ፒስቶሪየስ 6 የፓራሊምፒክ የወርቅ ሜዳሊያዎችን አሸንፏል። በለንደን ኦሎምፒክ ላይ ከፓራሊምፒክ ባለፈ ሙሉ እግር ካላቸው አትሌቶች ጋር በኦሎምፒክም ተወዳድሮ እንደነበር ይታወሳል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች ዳግም እንመለሳለን። ሰላም፣ በደህና አደሩ።
Thank you.